ፕሬዚዳንት ትራምፕ ዩናይትድ ስቴትስ ከዓለም ጤና ድርጅት አባልነት እንድትወጣ የሚያዘውን ፕሬዚዳንት ሰርጅ ዛስፒርማን ጨምሮ የውጭ ግንኙነት ፖሊሲያቸው አካል የሆኑ የተለያዩ እርምጃዎችን እየወሰዱ ይገኛሉ።
የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም ከዚህ በኋላ አሜሪካ ባለም አቀፍ ስርዓቱ ጥቅሟን ማዕከል አድርጋ እንደምትንቀሳቀስ ሹመታቸውን ለማጽደቅ በሕግ መወሰኛው ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ተናግረዋል። ፕሬዚዳንት ትራምፕ እየተከተሉት ያሉት የውጭ ግንኙነት ፖሊሲ ምንነትና ባለም አቀፉ ስርዓት ላይ የሚኖረውን ተጽዕኖ በተመለከተ በውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስና ዓለም አቀፍ ግንኙነት መሪ ተመራማሪ የሆኑትን ዶክተር ዳርስ ከዳርታየን አስማማው አነጋግራቸው ተከታዩን ዘገባ አዘጋጅተዋል። እሱን ተከታትለን እንመለሳለን።
ፕሬዚዳንት ትራምፕ ለሁለተኛ የስልጣን ዘመን ወደ ነጩ ቤተ መንግስት ከተመለሱ በኋላ ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት እንድትወጣ ሂደቱን የሚያስጀምረውን ትዕዛዝ ጨምሮ የተለያዩ ፕሬዚዳንታዊ ትዕዛዞችን ፈርመዋል። አሜሪካ ትቅደም ከሚለው መርሃቸው እንደሚመነጭ በሚገለጸው የውጭ ግንኙነት ፖሊሲያቸውም ከዚህ በኋላ ዩናይትድ ስቴትስ ባለም አቀፍ ስርዓቱ ላይ የሚኖራት ሚና ብሔራዊ ጥቅሟን ማዕከል ያደረገ ብቻ እንደሚሆን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሹመታቸውን ለማስጸደቅ በሕግ መወሰኛው ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት አረጋግጠዋል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው በኢትዮጵያ የውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ዋና ተመራማሪው ዶክተር ዳርስ ከዳርታዬ ፖሊሲው ያተኩርባቸዋል ያሏቸውን ጉዳዮች እንደሚከተለው ያብራራሉ።
እንግዲህ ያው ከቅስቀሳ ጊዜ ጀምሮ እስካሁን እስከ ቅርብ ጊዜ ድረስ የውጭ ጉዳይ ሚኒስትር ተደርገው የተሾሙት ሰው እስከተናገሩት እና ሰሞኑን እየተደረጉ ያሉ እንቅስቃሴዎች መነሻ አድርገን ትኩረቶቹ ምን እንደሆኑ አንዳንድ ነጥቦችን ማንሳት ይቻል ይመስለኛል። የመጀመሪያው እንግዲህ ያው ፕሬዚዳንት ትራምፕ ወደ ስልጣን ሲመጡ በዓለም ዙሪያ በጣም ብዙ ግጭት ያለበት በመሆኑ አንደኛው የፖሊሲ ትኩረታቸው ሰላምን ማምጣት የሚል ነው እና እንደጋግሞ እሳቸውም ሲናገሩ ነበር። አሁንም ሩቢዮም ከአሜሪካ የውጭ ግንኙነት ትኩረት መካከል አንዱ ሰላም በተለያዩ ግጭት ባለባቸው አካባቢዎች እንዲመጣ ማድረግ የሚል ነው። ምናልባት ራሽያና ዩክሬን ሊሆን ይችላል፣ መካከለኛው ምስራቅ ሊሆን ይችላል። በእነዚህ ሁሉ ቦታዎች ላይ ሰላም እንዲሰፍን እሰራለሁ ብለዋል። አንድ ይሄ ነው። ሁለተኛው የትኩረት የሚሆነው የአሜሪካን የኢኮኖሚ ተጠቃሚነት ማረጋገጥ የሚል ነው። ከአሜሪካ ጋር ንግድ ግንኙነት ኑሯቸው ንግድ ሚዛናቸው ወደ ራሳቸው ያጋደሉ ሌሎች ሀገራት አሉና እነሱ ላይ ተደጋጋሚ የሆነ ታሪፍ እጥላለሁ ሲሉ ነበረ። ያንንም በተግባርም እያደረጉ እንደሆነ አይተናል። ይሄ እንግዲህ የውጭ ግንኙነቱ የአሜሪካንን ፕሮስፔሪቲ ወይንም ገጽ ብልጽግና ሊያረጋግጥ የሚችል መሆን አለበት። ይሄ ማለት እንግዲህ ከአላስፈላጊ ኢንጌጅመንቶችም ደግሞ ራስን ማውጣትንም ሊጨምር ይችላል ማለት ነው። ሌላው ለየት ያለው ነገር እንግዲህ ከጥንት ዘመን ጀምሮ ከምናልባት መቶ ዓመት ወደኋላ ስንሄድ ጀምሮ ዌስተርን ሄሚስፌርን የራስ የተጽዕኖ አድማስ ማሳረፊያ አድርጎ የማየት እና ከዌስተርን ሄሚስፌር ጋር በተቻለ መጠን ሰላምን ጠብቆ የመሄድ ፍላጎት ነበር አሜሪካ። አሁን ግን የአሜሪካ ኢንትረስት ማይሰራ ከሆነ የጎረቤቶቿንም ላቲን አሜሪካ ላይም ጠንከር ያለ እርምጃ የመውሰድ ፍላጎት እንዳለ ይታያል። ሌላው ትልቁ የአሜሪካ ፎሪን ፖሊሲ አሁን ላይ ትልቁ እና ዋናው ብዬ መወስደው እስራኤል ተኮር የሆነ ፎሪን ፖሊሲ መከተላቸው ነው። እርግጥ ከዚህ በፊት በትራምፕ አስተዳደርም እስራኤልን ዋና ከተማ ኢየሩሳሌም ኤምባሲውን ወደ ኢየሩሳሌም የመውሰድን ውሳኔ ወሰኑ እሳቸው ናቸው። አሁንም እስራኤል ተኮር የሆኑ ፖሊሲዎችን ያራምዳሉ ተብሎ ይጠበቃል። በተግባርም እየታየ ነው ያለው። ሌላው እንግዲህ የሀያላን ሀገራት ፉክክርን በተመለከተ ቻይናን የመብለጥም ፖሊሲ ይከተላሉ። ይህን አሳይተናል። ግን በዋናነት ይህን ሁሉ ሲያደርጉ የአሜሪካ ፎሪን ፖሊሲ የአሜሪካንን ጥቅም ትኩረት ያደረገ እንዲሆን የማድረግ ስራ እየተሰራ ነው። ይሄ ማለት ወዳጅነትን ለማስፋት እየተባሉ የሚፈጠሩ ለምሳሌ ከአውሮፓ ጋር የተፈጠሩ ወዳጅነቶች እና ድርድሮች ካሉ እነሱ ከለሳሉ ማለት ነው። የተለያዩ ዓለም አቀፍ ድርጅቶች ጋር ያላቸው አባልነትን መሰረዝ ሊጨምር ይችላል። እንደዚህ አይነት ነገሮችን ያካተተ ነው ፎሪን ፖሊሲው። በተቻለ መጠን በአሜሪካ ጥቅምን ሊያረጋግጥ በሚችል መልኩ መሆን አለበት የሚል አካሄድ እየተከተሉ ይመስለኛል።
ምናልባት በዚህኛውን እርስዎ ማለት ሱሊን ጉዳዮች ላይ በነበሩትም ገለጻዎች ላይ ተመለከትናቸው። በፕሬዚዳንት ትራምፕ ሰሞኑን የወሰኗቸው ያሉ ውሳኔዎች ውስጥ የምንመለከታቸው ቅድም እርስዎ እንደገለጹት የአሜሪካን ብሔራዊ ጥቅም ታሳቢ ያደረጉ እርምጃዎች ብቻ ተግባራዊ ማድረግ ሁኔታ ነው። ነገር ግን የአሜሪካ የዓለም አቀፍ ስርዓቱን በበላይነት የመምራትን ማስጠበቂያ የሆኑት በትልቅ ተቋማት ውስጥ ወይም ዓለም አቀፍ ተቋማት ውስጥ የነበራት ድርሻ ከፍተኛ እንደሆነ ይታወቃል። ከነዚህ ተቋማት ላይ የነበራትን የአሜሪካን የመሪነት ድርሻም ጭምር የማቆም ወይም የመውጣት ሁኔታ ተመልክተናል። ከዓለም ጤና ድርጅት እንዲሁም ከአየር ንብረት ለውጥ ስምምነቶች አሁን በቅርቡ ደግሞ ተባበሩት መንግስታት ድርጅት የሰብአዊ መብቶች ተቋም የመውጣትም ጭምር ተመልክተናልና እንግዲህ በእነዚህ ላይ እርምጃዎች መውሰዳቸውን እንዴት ተመለከቷቸው?
ያ ልክ ነው እንዳልከው፣ ምናልባት ሰሞኑን ሩቢዮም እንዳሉት የአሜሪካን ኢንተረስት ማረጋግጥ ነገር ላይ ያው ብዙ ኢንቨስት እንደማይደረግ ተነግሯል። ለዘመናት እንግዲህ ያው እንዳነበብ ነው አሜሪካ እነዚህ ተቋማት የአሜሪካንን ኢንተረስት ከማስጠበቅ አንጻር ቁልፍ ሚና ሲጫወቱ ነበር። በዘረጋ ነው ስርዓት አማካኝነት የአሜሪካንን ብልጽግና ማረጋገጥ ችለናል ብለው ያምናሉ። ነገር ግን ከቅርብ ጊዜ ወዲህ ዓለም እኛ የምንሰጣትን ያክል ለእኛ እየመለሰችልን አይደለም የሚል ደግሞ ምልከታ አላቸው። በተለይ ከቀዝቃዛ ዓለም ጦርነት ወዲህ በሮቻችንን ከፈትን፣ ለተቋማት ብዙ ድጋፍ አደረግን፣ በተቃራኒው እኛ እየተጎዳን መጣን የሚል አሰስመንት ነው ያለው። So United Nations ብዙ ገንዘብ እያፈሰሰን ለኛ ኢንተረስት እየሰራ አይደለም። WHO ብዙ ገንዘብ የዓለም ጤና ድርጅት ብዙ ገንዘብ እያፈሰሰን ለኛ ፍላጎት አልሰራም፣ እጃችን እየወጣ ነው የሚል ምልከታ አላቸው። So I think አሁን ያህል ጡንቻቸው ጠንካራ እንደሆነ ለማሳየት የሚፈልጉ ይመስለኛል። ያሁን ያለው የተባበሩት መንግስታት ድርጅትና እሱ ጋር ተያያዥ ሆኖ የሚሰሩ ተቋማት በሙሉ ያለ አሜሪካ ትርጉም አልባ መሆኑን ለማሳየት ይፈልጋሉ። ከዛ በኋላ ምናልባት ሊመለሱ ይችላሉ ወይንም በሚፈልጉት መልኩ ሸፕ ሊያደርጉ ይችላሉ። በተመሳሳይ መልኩ USAID ላይም እንደዛው ነው እየታየ ያለው። USAID በተፈጥሮ ለአሜሪካን ኢንተረስት ለስላሳ በሆነ መንገድ ማስጠበቂያ ነው። ነገር ግን USAID ከዛ ይልቅ ሌላ ነገር ላይ ተጠምዷል፣ አባካኝነት ላይ ተጠምዷል፣ የግራ ዘመን ፖለቲካ ማስፈጸሚያ ሆኗል የሚል ምልከታ ስላላቸው ያንን ለጊዜው የማገድ ውሳኔ ላይ እንደደረሱ መረጃዎች ያሳያሉ። ምናልባት በሂደት ሩቢዮም እንዳሉት በሌላ መድረክ ላይ USAID በብዙ መልኩ እንደ አዲስ እንደሚደራጅ እና የትኩረት አቅጣጫ ሁሉ ሊቀየር እንደሚችል ፍንጭ የሰጡበት ሁኔታ አለ። አሁን ምንድን ነው እያየን ያለ ነው? አሜሪካ ራሷን መልሳ ወደ ቀደመ ስፍራዋ ለመመለስ እየሞከረች እንደሆነና ነገር ግን ለመመለስ ሌላው ዓለም የእሷ የምታደርገውን አስተዋጽኦ ያክል ምላሽ እንዲሰጣት የማስገደድ ሚና ውስጥም ሁሉ ልትገባ እንደምትችል የሚያሳይ እንቅስቃሴ እያደረገች ነው ብዬ አስባለሁ።
ምናልባት በዚህ የአሜሪካ ውሳኔ ውስጥ እንግዲህ ቅድም እንዳነሳ ነው በተለያዩ ዓለም አቀፍ ተቋማት ውስጥም በዓለም አቀፍ ስርዓት ውስጥም ካላት ከፍተኛ ድርሻ አንጻር እነዚህ ውሳኔዎችስ በመሃል ላይ በዓለም አቀፍ ሁኔታው ላይ የሚፈጥሩት ክፍተት የለም የሚያስከትሉት ነገር ሳይኖርም?
ያው ክፍተት መፈጠሩ አይቀርም። ያው እያየነውም ነው ያለ ነው። ለምሳሌ አሁን በዩኤስኤድ ምክንያት ብዙ የእርዳታ ተጠቃሚ ሀገራት ከፍተኛ የሆነ ቀውስ ሊገጥማቸው ይችላል። በተለይ ጤና፣ የትምህርት ሴክተር አፍሪካ ላይ በጣም እንደሚጎዳ ከአሁንም ምልክት እያየ ነው ያለ ነው። የሰብአዊ ድጋፍ አቅርቦት አፍሪካ ውስጥ ኢቨን ፓለስታይን ውስጥ በተለያዩ ቦታዎች ላይ ክፍተት ይፈጥራል። እንደገና ደግሞ ባይዞ ዩናይትድ ኔሽን እና ከሱ ጋር ተያያዥ ተቋማት ሌሎችም ተቋማት ዓለምን ገበርን ማድረጊያ ተቋማት ናቸው። ምን ማለት ነው? ዓለም አጠቃላይ ራሱን የቻለ አንድ መንግስት የለውም። ስለዚህ ሀገራት በትብብር ነው ዓለምን ሼፕ ለማድረግ የሚሞክሩት። የዓለም ትልቋ ሀገር ከዚህ አስተዳደራዊ እንቅስቃሴ እና ኃላፊነት ራሷን ስታገኝ የሆነ ክፍተት ይፈጠራል። የሆነ ኃላፊነት የሚሰማው ትልቅ ሀገር በሜዳው ላይ መኖር አለበት። አሁን አሜሪካ ራሷን ገለል እያደረገች ያለበት ሁኔታ ክፍተት መፍጠሩ አይቀርም። ይህን ክፍተት ማን ይሞላዋል? አይዶንቲንክ አቅም ያለው በዓለም ዙሪያ የአሜሪካንን ቦታ ሊተካ የሚችል አሁን የለም። በረዥም ጊዜ ሊኖር እንደሚችል መገመት ይቻላል፣ ግን አሁን የለም እና ዓለም ላይ የተወሰነ ለውጥ መምጣቱ አይቀርም። በገቨርናንስ ስትራክቸሩ ላይ፣ በተለያዩ ዓለም አቀፍ ተቋማት አደረጃጀት ላይ ለውጥ ሊመጣ እንደሚችል ይጠበቃል። ሌላው የሶሻል ክራይሲስ በተለያዩ ቦታዎች ሊመጣ ይችላል። በሌላ ሳይድ ደግሞ ምናልባት አገራት ራሳቸውን በራሳቸው ለመቻል ለመንቀሳቀስ እድልም ሊፈጥር ይችላል ብለን እናየውን ይችላል።
ምናልባት ከዚህ አንጻር ዓለም አቀፍ ስርዓቱ ላይ የሚለወጥ ምን አዲስ ነገር ይኖራል? ምንስ አዲስ አይነት ዓለም አቀፍ ስርዓት ይፈጠራል ተብሎ ይታሰባል? በዚህ አይነት መንገድ ከተሄደ
ያው እንግዲህ የዓለም ስኮላሮች የሚነሳው ዓለም አሁን ወደ መልታይ ፖላር የመቀየር ማለት ከአንድ ዋልታ ወደ ብዙ ዋልታ የመቀየር አዝማሚያ እያሳየች ነው የሚል ምልከታ አለ። ነገር ግን ከዛ ይልቅ ወደ ሁለት ዋልታ የመሄድ እድሏ እየሰፋ ነው። ምክንያቱም ከአሜሪካ ቀጥላ ቻይና ግዙፍ ኢኮኖሚ ገንብታለች። ሁለቱ አሁን በጣም በከፍተኛ ደረጃ የተቀራረበ የኢኮኖሚ አቅም እየደረሱ ነው ያሉት። አሁን አሜሪካ ደጋግማ እያነሳችው ያለችው ምንድን ነው? ቻይና አሁን ባላት አቅም ራሷን እንደ ታዳጊ ሀገር ነው የምታየው እና የሚገባትን ያህል ኃላፊነት እየወሰደች አይደለም። እኛ ሸክሙን እንሸከማለን፣ ነገር ግን ከነዚህ ተቋማት የሚገኘውን ጥቅም ግን ሌላ ሁሉም ሀገር እኩል ይጋራል። ስለዚህ ሁሉም ሸክሙን ይጋራ የሚል ነገር ነው እየተላለፈ ያለው። ዋናው ነገር ያው ዓለም ስርዓቱ ላይ እየመጣ ያለው ለውጥ ምንድን ነው? ፉክክሮች እየሰፉ ነው። እንደ ቻይና አይነት ሀገር ወደ መድረኩ በስፋት እየመጣች ነው። በረዥም ጊዜ ካየ ነው ደግሞ ሌሎችም እንደዚሁ ሀገራት የመሆንና ዓለም ወደ ባለ ሁለት ዋልታ ወይንም ወደ ባለ ብዙ ዋልታ የመቀየር እድሉ እየሰፋ እንደሆነ ማየት ይቻላል።
ከአፍሪካ ጋር በተያያዘ እንደው የፕሬዚዳንት ትራምፕ የውጭ ግንኙነት ፖሊሲ ኢትዮጵያም በዚህ ውስጥ አብራ ስለምትጠቃለል ምን ሊመስል ይችላል የሚለውን የእርስዎ ምልከታ ሀሳብ እናንሳና በዚህ እናጠቃለን።
እንግዲህ እስካሁን ድረስ አፍሪካን በተመለከተ የፕሬዚዳንቱ ፖሊሲ ምን ሊሆን ይችላል ብሎ ለመገመት አስቸጋሪ ነው። ምክንያቱም ይፋ የሆነ አፍሪካን የተመለከተ ስቴትመንት ወይም መግለጫ ሲሰጥ አልሰማንም። ግን የሌሎች ስትራቴጂክ ፎከሳቸው አሻራ እዚህ ጋር መምጣቱ አይቀርም። ለምሳሌ እስራኤልን በተመለከተ በሚይዙት አቋም ከእስራኤል ተቃራኒ የሚቆሙ የአፍሪካ ሀገራት ላይ ኔጋቲቭ የሆነ ተጽዕኖ ሊመጣ እንደሚችል ቀድሞም ሲታሰብ ነበር። አሁን ለምሳሌ ደቡብ አፍሪካ እስራኤልን እስከ መክሰስ ደርሳ ነበረ። አሁን ደቡብ አፍሪካና አሜሪካ ውዝግብ ውስጥ እና እስከ ማዕቀብ እርዳታን እስከ ማቆም ደረጃ እንደተደረሰ ምልክት እያየን ነው። ቀጣይ ደግሞ ከብሪክስ ጋር በተያያዘም ለምትወስደው አቋም አፍሪካ ላይ የሆነ የሚንጸባረቅ ነገር ሊኖር ይችላል። በተመሳሳይ መልኩ እስራኤል አባይ ጋር በተያያዘ ከውሃው ጋር በተያያዘ ነገር ሊመጣ ይችላል። ቀይ ባህርን በተመለከተ እንዲሁም የእስራኤልን ሴኩሪቲ ለማረጋገጥ ሲባል ከሶማሊላንድ ጋር የተያያዙ ነገሮች ሊመጡ ይችላሉ። ከዛ በተረፈ አሁን የዩኤስኤድ ድጋፍ ማቆም በጣም በርካታ አፍሪካ ሀገራትን የሚጎዳ ነው። ምክንያቱም ከኤችአይቪ ጋር በተያያዘ ከልማት ድጋፍ ጋር በተያያዘ ዩኤስኤድ ብዙ የሚሰራ እንደዚህ ተዛማጅ የሆኑ ትንታኔ ሰርተ ካልሆነ በቀጥታ የአፍሪካ ፖሊሲያቸው ይሄ ነው የምትለው ነገር ልታገኝ አትችልም። ግን የሆኑ ለውጦች ይኖራሉ ብለን እንጠብቃለን።
ዶክተር ዳስከዳር ለነበረን ቆይታ በአሜሪካ ድምፅ አድማጮቻችን ስም አመሰግናለሁ። መልካም ምሽት ይሁንልዎት።